ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የኢትዮጵያ ምርጫ ቦርድ ባለፈው የግንቦት ወር የተካሄደውን የምርጫ 2007 ውጤት ዛሬ ይፋ አደረገ። 446ቱ መቀመጫዎች ከ447ቱ ማሸነፉም ተገለጠ። የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው ባለፈው አርብ ተገድለው መገኘታቸውን ተናገረ። ከምርጫ 2007 ጋር ተያይዞም የአርቡን ጨምሮ አራት አባላትና ደጋፊዎቻቸው መገደላቸውን ይፋ አድርጓል። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። ሌሎች ዘገባዎችና ቅንብሮችንም አካተናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ ሰኞ ሰኔ 15 2007 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከአቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ኒክ ኢቫኖቭ ጋር እስከ አንድ ሰዓት ተኩል አብረናችሁ እንቆያለን። አሁን ታዲያ ለቀዳሚ የሰዓቱ የዓለም ዜና ሄኖክ ሰማእግዜር።
ጤና ይስጥልን፣ እንደምናመሻችሁ። የሰዓቱ የዓለም ዜናዎች። በመላው ኢትዮጵያ ግንቦት 16 ቀን የተካሄደውን የሕዝብ ተወካዮችና የክልል ምክር ቤት ምርጫ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ ማምሻውን አስታወቀ። ዘጋቢያችን እስክንድር ፍሬው ከጋዜጣዊ መግለጫው እንደወጣ አነጋግሬው ነበር።
እንግዲህ ገና የኢትዮጵያ ብሔራዊ ምርጫ ቦርድ በሂልተን ሆቴል ከሰጠው መግለጫ እየወጣው ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት በጊዜ ሰሌዳው በተቀመጠው መሰረት ዛሬ ሰኔ 15 2007 ዓ.ም የአምስተኛውን አጠቃላይ ምርጫ ውጤት ይፋ አድርጓል። በዚህም መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው ኢህአዴግና አጋሮቹ ከ547 የፓርላማ መቀመጫዎች 546ቱን ማሸነፋቸው ተመልክቷል። ውጤቱ እየተጠበቀ ያለው ብቸኛው የግል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋው ጊምቦ ጓታ የምርጫ ክልል ውጤት ነው። ከዚያ ውጭ ባሉት ግን 546 የምርጫ ክልሎች የመጣ ውጤት እንደሚያመለክተው ኢህአዴግና አጋሮቹ አሸንፈዋል። በዚህ መሰረት ኢህአዴግ ከተወዳደረባቸው 501 የምርጫ ክልሎች ውስጥ 500ውን ሙሉ በሙሉ አሸንፏል። እንዳልኩትም የጊምቦ ጓታው የቦንጋው ገና እየተጠበቀ ነው። በሌሎቹም አጋር ድርጅቶች በሚያስተዳድሯቸው ክልሎች በተካሄደው ምርጫም እንደዚሁ አጋር ድርጅቶች ሙሉ በሙሉ ማሸነፋቸው ተመልክቷል። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ያደረገው አጠቃላይ ውጤት ቀደም ሲል የተገለጸውን ጊዜያዊ ውጤት ያጠናከረና ከአንዱ በስተቀር የሁሉም ጣቢያዎች ውጤት እየታወቀበትም ነው። ለሕዝብ ተወካዮች ምክር ቤት ወይም ለፓርላማ ከተደረገው ውድድር በተጨማሪ ለየክልል ምክር ቤቶችም የተካሄዱ ውድድሮች ነበሩ። እንግዲህ ምርጫው ያንንም ያካትት ነበረ። በዚህም መሰረት ኢህአዴግ በተወዳደረባቸው ክልሎች ሁሉ ሙሉ በሙሉ ማሸነፉ ተገልጿል። በአማራ፣ በኦሮሚያ፣ በትግራይ፣ በደቡብ ሁሉንም የምክር ቤት መቀመጫዎች ማሸነፉ ነው የተመለከተው።
የአሜሪካ ድምፁ ዘጋቢ እስክንድር ፍሬው ነው። በምርጫው የተሳተፉት አብይ የተቃዋሚ ፓርቲዎች አስቀድመው ይፋ የሆኑ ጊዜያዊ ውጤቶችን ተከትሎ በሰጡት መግለጫ ምርጫው ፍትሐዊ፣ ዴሞክራሲያዊና ነጻ አልነበረም ሲሉ ሂደቱንና ውጤቱን እንደማይቀበሉ አስታውቀዋል። በዛሬው ዕለት ይፋ የሆነውን ውጤት አስመልክቶ ዝግጅት ክፍላችን ከምሽቱ በሶስት ሰዓት ላይ ተጨማሪ ዘገባዎችና ትንተናዎችን ያቀርባል። በሌሎች ዓለም አቀፍ አጫጭር ዜናዎች ሶማሊያ ውስጥ ከአልቃይዳ ጋር ግንኙነት ያለው አልሸባብ ጽንፈኛ ቡድን ትናንት ሞቃዲሾ በሚገኘው የደህንነት ስልጠና ተቋም ላይ በከፈተው ጥቃት ቢያንስ ሶስት አማጽያን መገደላቸው ተገልጧል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች በራሻ ላይ ተጥሎ የነበረውን የምጣኔ ሀብት ማዕቀብ ለተጨማሪ ስድስት ወራት ለማራዘም በዛሬው ዕለት ስምምነት ላይ ደርሰዋል። የአውሮፓ ህብረት ሀገሮች በሜዲትራኒያን ባህር አቋርጠው ወደ አውሮፓ የሚያመሩ ስደተኞችና ፍልሰተኞችን በህገ ወጥ መንገድ የሚያዘዋውሩ ግለሰቦችንም የሚያሳድድ የባህር ኃይል ዘመቻ መክፈታቸውን አስታውቀዋል። ዜናው በዚሁ አበቃ።
ሄኖክ ሰማእግዜርን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ጋር ይመለሳል። አሁን ወደ ቀዳሚው የሰዓቱ አብይ ርዕስ ወደ ደቡብ ኢትዮጵያ የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው ባለፈው አርብ ተገድለው መገኘታቸውን አስታወቀ። የተቃዋሚው ፓርቲ በምርጫ 2007 ዙሪያ የአርቡን ጨምሮ አራት አባላቱና ደጋፊዎቹ መገደላቸውን ነው ያስታወቀው። ባለፈው ሳምንት እንደተገደሉ ተቃዋሚዎች ከገለጿቸው ሌሎች 3 ሰዎች በተጨማሪ በኦሮሚያና ደቡብ ክልል ህይወታቸው ማለፉ የተገለጸው ሰዎች ቁጥር አጠቃላይ 6 ደርሷል። በደቡብ ክልል ሀዲያ ዞን ሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ ባለፈው ሐሙስ በሁለት ፖሊስ ባልደረቦች ከመኖሪያ ቤታቸው ከተወሰዱ በኋላ ተደብድበው ህይወታቸው አልፎ ወንዝ ዳር መገኘታቸውን ነው የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ የገለጹት። ሄኖክ ሰማእግዜር አነጋግሯቸዋል።
በምርጫው ሂደት ውስጥ ከፍተኛ ኃላፊነት ወስደው ለመድረክ የቀሰቀሱት ያደራጁት ታጋዮች ላይ እስከ ግድያ እርምጃዎች እየተወሰዱ ባቸው መሆኑ ይህንን ነው በጣም ልዩ የሚያደርገው። በትግራይ የተሰዋውን ታጋያችንን የአቶ ታደሰ አብርሃ አርአያን በትናንትና ሁለት ቪኦኤ ዘግቦ አዳምጠናል። በዛሬ ሁለት ደግሞ ትናንትና ማታ ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጥቶት አቶ ብርሃኑ ረቦ የሚባለውን የመድረክ ታጋይ በደቡብ የሀዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው እና ይህ ሁኔታ ሌሎችም እንደዚሁ ይፈልጋሉ እየተባሉ እንደዚሁ እስከ ግድያ ድረስ እርምጃ ለመውሰድ እንግዲህ ወደ ነጻ እርምጃ መውሰድ ተሸጋግረዋል ማለት ነው። ኢህአዴግ እስካሁን ድረስ
ኢህአዴግ ነው ያሉኝ ፕሮፌሰር በየነ እንግዲህ በእነኝህ ግድያዎች የተሳተፉት ሰዎች እነማን እንደሆኑ ለማወቅ የዝግጅት ክፍላችንም ጥረቱን ቀጥሏል። የመንግስት ባለስልጣናትን ለማግኘት በትግራይ የሚያደረግነው ጥረት አልተሳካም እንጂ ጥያቄዎች እያቀረብን ነው። እስካሁን በአንድ ዞን ነው ተገደሉ ከተባሉት እንግዲህ እርስዎ አሁን ከጠቀሱት ጋር ሲደመሩ 6 መሆናቸው ነው በምርጫው ዙሪያ የተገደሉ ሰዎች። በአጠቃላይ ይሄ ከፖለቲካና ከምርጫ ፖለቲካ ጋር አያይዘውም ሲል በአንዳንድ የመገናኛ ብዙሀን የኢትዮጵያ መንግስት ሲገልጽ ነበረ። እነማን ናቸው ይሄንን የሚያደርጉት? እንዴትስ ነው የምታውቁት ይሄን?
በተለይ አቶ ብርሃኑ ረቦ በዚህ በሶሮ ወረዳ ዳናቶራ በሚባል ቀበሌ ነዋሪ ነው። ይህንን ታጋይ 2 ፖሊሶች ስማቸው ይታወቃል። ፖሊስ ብርሃኑ ደቦጭ፣ እንደዚሁም ሌላ ፖሊስ ታዲዮስ ጡሜቦ የሚባሉት ናቸው ከቤቱ አስገድደው ይዘውት የወጡት እና እነዚህ እንግዲህ በስምም በመልክም የሚታወቁ የፖሊስ ሰራዊቱ አባላት ወስደውት ነው ደብድበው ገለው አስክሬኑ አንድ ወንዝ ተገኘው። ስለዚህ የፖሊስ እንግዲህ በማን ይታዘዛል? የማን ቅጥረኛ ነው? ያው ኢህአዴግ መንግስት አካል እንደመሆኑ በተለይ በአቶ ብርሃኑ የረቦን ሞት በሚመለከት እንግዲህ የመንግስት እጅ ቀጥታ እንዳለበት በእነዚህ ተዋናዩ በ2 ፖሊሶች የተከናወነ ግድያ እንደመሆኑ ይሄ መንግስት የለውበትም ማናቃቸው ኃይሎች ናቸው የሚባል አይነት አጉል ወሬ ውስጥ ይገቡ እንደሆን ለዚህ የተረጋገጠ መረጃ አለን ነው የምልህ።
እንግዲህ ፕሮፌሰር በየነ በአጠቃላይ ሲሰጡ የነበሩ መግለጫዎችን ስንመለከት በኢትዮጵያ ምርጫ 2007 በመላ ሀገሪቱ በሚገኙ ወደ 46,000 የሚጠጉ የድምፅ መስጫ ጣቢያዎች ሲከናወን ሰላማዊ በሆነ መልኩ መከናወኑን ነው የኢትዮጵያ መንግስትና ምርጫ ቦርድ ሲገልጹ የነበረው።
በእነሱ ቤት ሰላም ሊኖር ይችላል። አሁን የጠቀስናቸው እነዚህ ዜጎቻችን ነፍሳቸውን እስከ ማጥፋት ድረስ የሚበቀል አካል ነው ምርጫው ሰላማዊ ነው እያለ ያለው። እኛ ግን ጦርነት ነው የተዘመተብን። እኛም የድርጅቶቹ መሪዎች እንደመሆናችን ጉዳዩ በጣም ከብዶናል። የህዝባችንን መብት ማስከበር አልቻልንም። እዚህ አይነት እስከ ግድያ ድረስ በደል የሚፈጸሙትም ላይ ህጋዊ እርምጃ እንዲወሰድ ለማድረግ አልቻልንም። ስለዚህ ህዝባችን የህግ ጥበቃ ሳይኖረው ካድሬዎችና ታጣቂ ኃይሎች እንዳሻቸው እየገደሉ፣ እየገረፉ፣ እያሰሩ በደል የሚፈጽሙበት ሁኔታ ላይ እያለን ምርጫው ሰላማዊና የተረጋጋ ነው የሚባለው ይሄ የኢህአዴግ ትረካ እንጂ የኢትዮጵያ ሁኔታ መሬት ላይ ያለው የብዙሀኑ መራጩ ህዝብ ታሪክ አይደለም።
እንግዲህ ፕሮፌሰር በየነ እኛ በተለያዩ ዘገባዎቻችን ያቀረብ ነው ከመድረክ በኩል የቀረቡት በምዕራብ ሸዋ አምቦ አካባቢ 2 ሰዎች ግንቦት 16ና 17 መግለጫው በ17 የተሰጠ ነው መገደላቸውን መድረክ አስታውቋል። በትግራይ ደግሞ በምዕራብ ትግራይ በማይካድራ አካባቢ ከትናንትና በስቲያ የተፈጸመውን ጨምረን አሁን እርስዎ የገለጹትን የሀዲያ ዞን ሶሮ ወረዳን ስናክልበት አራት ሰዎች ናቸው። ከዛ ተጨማሪ የሞቱ ሰዎች አሉ።
እስካሁን ድረስ በደረሰን መረጃ ያው በመደቀኝ በምዕራብ ሸዋ አቶ ግዲሳ ጨመዳ፣ እንደዚሁም በምዕራብ አርሲ የአቶ ገቢ ሴጎ ኮፈሌ ወረዳ 02፣ አሁን ደግሞ በትግራይ የአቶ ታደሰ አብርሃ ራያና አሁን ደግሞ በዛሬው የአቶ ብርሃኑ ኤረቦን ነው በሞት የተቀጡትን የምናውቀው። ሌሎቹ ሸሽተው ከዛሬ ነገ የዚሁ አይነት አደጋ ይደርስብናል ብለው በየጫካው በየቀበሮ ጉድጓዱ የሚያድሩ አጋሮች እጩ ተወዳዳሪዎቻችን እንዳሉም እንዲታወቅ እፈልጋለሁ።
እንግዲህ ፕሮፌሰር በየነ መድረክ ከ300 በላይ እጩ ተወዳዳሪዎችን ለግንቦት 16ቱ ምርጫ አቅርቦ ነበር። ያው ምርጫ ቦርድ እውቅና የሰጣቸው 270 እጩዎች ናቸው የተሳተፉት። ከምርጫው አስቀድሞ በሰጣችሁት መግለጫ ወደ 600 ከ600 የሚበልጡ አባላት፣ የምርጫ ታዛቢዎች ወይም ወኪሎችና ደጋፊዎቹ መታሰራቸውን አስታውቆ ነበር። አሁን ምን ያህል ናቸው? እንደው ቁጥር አላችሁ? ምን ያህሉ ተለቀቁ? ምን ያህሉ አሁንም በእስር ቤት ይቀራሉ? ተጨማሪ የታሰሩትስ ምን ያህል ናቸው?
ይህንን ቁጥር በእርግጠኝነት መናገር ያስቸግራል። እንግዲህ አንዳንዶቹ ህዝቡ በሚያደርገው ተጽዕኖ እስር ቤቱ ሁሉ ያስፈታቸው አሉ። በሀዲያ ዞን ያለው ደግሞ ታክቲክ የገዢው ስርዓት እያሰሩ መፍታት፣ ተስፋ ማስቆረጥ፣ ዛቻ፣ ህዝቡን በጥቅማ ጥቅም ለመደለል መሞከር። በአሁኑ ጊዜ ለምሳሌ ይሄ ሴፍቲ ኔት የሚባለው ከዓለም ባንክና ሌሎችም ተጋስ ሀገሮች የሚሰጠው እርዳታ የእኛ አባላትና ለእኛ ድምፅ ሰጥቶ የሚባሉት እንዳያገኙ ተደርጓል። ማዳበሪያም እንዳያገኙ ተደርጓል። የእናንተ መሪ በየነ እና ሌሎችም ሲያመጡ ያኔ ታገኛላችሁ፣ ትጠቀማላችሁ ነው እየተባለ ያለው። በኦሮሚያ ክልል ከ600 በላይ እንደታሰሩ በሰሞኑ አንድ ይፋ ያደረግነው መግለጫ አለ እና በደቡቡም እንደዚሁ በአስሮች ወይም እንደዚሁ የታሰሩ አሉ።
ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለሰጡን ማብራሪያ አመሰግናለሁ።
እሺ፣ እኔም ስታችሁን እድል አመሰግናለሁ።
ወደ ተከታዩ መጽሔት ርዕስ እናልፋለን። ኢትዮጵያ ለኬንያ የኤሌክትሪክ ኃይል ለመሸጥ የሚያስችላትን የማስተላለፊያ መስመር ልትገነባ ነው ሲል ይንደረደራል። ወደ 120 ሚሊዮን ዶላር የሚያወጣውን የኤሌክትሪክ ማስተላለፊያ መስመር ከሚገነባው የቻይና ኩባንያ ጋር ባለፈው አርብ ስምምነት ተፈርሟል። 433 ኪሎ ሜትሮች ርዝማኔ ያለው የመስመር ግንባታ በሶስት ዓመታት ውስጥ ሲጠናቀቅም ኬንያ ከጅቡቲና ከሱዳን በመቀጠል ኢትዮጵያ የኤሌክትሪክ ኃይል የምትሸጥላት ሶስተኛው ሀገር ትሆናለች። እስክንድር ፍሬው አሁንም ዝርዝሩን ይዟል።
ዛሬ እዚህ የደረሰው እንደ አውሮፓውያን አቆጣጠር በ2006 ኢትዮጵያና ኬንያን በኃይል ለማስተላለፍ የተደረሰው የመግባቢያ ስምምነት ነው። ከዚያ በኋላም የአዋጭነት የኢኮኖሚና የገንዘብ ጉዳዮች ሲጠኑና ዝግጅት ሲደረግባቸው መቆየቱ በዛሬው የፊርማ ስነ ስርዓት ላይ ተገልጿል። እነሆ አሁን ደግሞ ወደ ትግበራው ምዕራፍ መገባቱን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ተናግረዋል። እርሳቸው እንዳሉት የኤሌክትሪክ ኃይሉን ከኢትዮጵያ ወደ ኬንያ የሚወስደውን የማስተላለፊያ መስመር ከሚገነባው የቻይና የኤሌክትሪክ ኃይል መሳሪያና ቴክኖሎጂ ኩባንያ ጋር ዛሬ የተፈረመው ስምምነት ይህንኑ ያመለክታል። የግንባታ ስራውም ስምምነቱ ከተፈረመበት ጊዜ አንስቶ ይቀጥላል ብለዋል። ኢንጂነር አዜብ እንዳብራሩት የማስተላለፊያ መስመሩ አጠቃላይ ርዝመት 1045 ኪሎ ሜትር ነው። ከዚህ ውስጥ በኢትዮጵያ በኩል የሚገነባው ደግሞ ከወላይታ ሶዶ ተነስቶ ኬንያ ድንበር የሚደርሰው የ433 ኪሎ ሜትር መስመር መሆኑን ገልጸዋል። የማስተላለፊያ መስመሩና በወላይታ ሶዶ የሚገነባው የማከፋፈያ ጣቢያ ግንባታዎች በአጠቃላይ 3 ዓመት ከ6 ወር እንደሚወስዱም ዋና ስራ አስፈጻሚው አጠቁመዋል። ስራው የሚጀመረው የማስተላለፊያ መስመር ለኬንያ ብቻ ሳይሆን ለሌሎች ሀገራት ሊሸጥ የሚችለውን የኃይል መጠን ታሳቢ ያደረገና የበለጠ አቅም ያለው መሆኑንም አስታውቀዋል።
ትራንስሚሽን መስመሩ ካፓሲቲው ወደ 2000 ሜጋዋት ይይዛል። ግን አሁን እኛ ከኬንያ መንግስት ጋር የተፈራረምነው የኃይል ሽያጭ ስምምነት ለጊዜው የመጀመሪያው ፌዝ 400 ሜጋዋት እና በቀጣይ እንግዲህ መስመሩ እንዳልኩት ካፓሲቲው ትልቅ ስለሆነ ተጨማሪ የኃይል አቅርቦት እናደርጋለን ማለት ነው። ይሄ ለምንድን ነው የሚጠቅመን? ለኬንያ ብቻ አይደለም፣ ለሌሎችም የአፍሪካ ሀገሮች፣ ለኢስት አፍሪካን ሀገሮች ሁሉ ኃይል የማስተላለፍን ስራ እውን ለማድረግ ይጠቅማል ማለት ነው ይሄ መስመር
የሱዳን እና የኬንያ ጠቅላላ
አሁን ምን ሰጠው? አሁን እኮ ለቦርደር ኬንያ ቦርደር ከተሞች እንሰጣለን የተወሰነ በጣም ትንሽ። ለሱዳን ወደ 70 ሜጋዋት ነው 100 ሜጋዋት ለጅቡቲ ከ40 እስከ 70 ፍላክቹዌት ያደርጋል ያንን ያክል እንሰጣለን አሁን። እና የነዚህ ድምር ነው ማለት ነው አሁን እየሰጠን ያለ ነው።
የማስተላለፊያው ግንባታ ሲጠናቀቅና ኬንያ የኤሌክትሪክ ኃይል መግዛት ስትጀምር ከጅቡቲና ከሱዳን ቀጥላ ሶስተኛ ሀገር ትሆናለች። ኢትዮጵያ ለሶስቱ ሀገራት የምትልከው የኤሌክትሪክ ኃይል መጠንም ወደ 600 ሜጋዋት ይጠጋል። የኤሌክትሪክ ኃይል ለመሸጥ ፕሮጀክቶች ታቀዱት ያሉትን በግንባታ ላይ የሚገኙትንና የሚገነቡትን የኃይል ማመንጫዎች ታሳቢ በማድረግ መሆኑንም ዋና ስራ አስፈጻሚዋ ገልጸዋል።
ለምሳሌ ሱዳን እንሄዳለን፣ ከሱዳን ወደ ግብጽ እንሄዳለን፣ ከግብጽ ደግሞ ወደ ዩሮፕ እንሄድበትን ሁኔታ እናመቻቻለን ማለት ነው። በዚህ በኩልም ስናይ ወደ የመንም ለማሳለፍ ፍላጎት አለ። የመን አሁን ባለው ሁኔታ ምክንያት ያው ዘግይቷል ሁኔታው። በየመን በኩል ደግሞ ትሩ ያው ሚድል ኢስትን እንትን እናረጋለን። እንደዚህ ነው እየተሄደ ነው ያለው። አፍሪካ ጎረቤቶቻችንን ስንሰጥ ሌሎችንም ታሳቢ እያደረግን ነው። በዛ በኩልም ኢስት አፍሪካ ፓወር ፑል ለምሳሌ እዚህ ላይ ትልቅ ሮል ነው ያለው። ጽህፈት ቤቱ እዚህ አዲስ አበባ ነው ያለውና እነኚህን አይነት ነገሮችን ነው ፓወር ትሬድ አፍሪካ ውስጥ ያለውን የኃይል ሽያጭ የኃይል ልውውጥ እንዴት ነው መሄድ ያለበት የሚል ትልቅ ማስተር ፕላን ነው ያለውና በዛ ማስተር ፕላን መሰረት ነው ምን ሄደው ማለት ነው። ትልቁ ወይም የሩቅ አላማችን ወደ አውሮፓና ሌሎች ሀገሮችም የመሄድ ነው ማለት ነው።
በኢትዮጵያ በተለያዩ አካባቢዎች የሚታየው የኤሌክትሪክ ኃይል መቆራረጥ መነጋገሪያ ሆኖ የቆየ ነው። እናም ለውጭ ሀገሮች የኤሌክትሪክ ኃይል የሚሸጠው የሀገር ውስጥ ፍላጎት ሳይሟላ ነው በሚል ቅሬታ የሚያቀርቡ ትችት የሚሰነዝሩ ወገኖች አሉ። ኢንጂነር አዜብ ግን እንደዚህ አይነት አስተያየቶች የሚመነጩት ሁኔታውን በሚገባ ካለመረዳት ነው ይላሉ።
ምንድነው እዚህ ጋር ፍላጎት እያለ ይሄንን ገድበን ወደ ውጭ ኃይል የምንሰጥበት ሁኔታ የለ። ግን ምናልባት የምታውቁ ከሆነ አሁን ትራንስሚሽን መስመሮቻችን፣ ማከፋፈያ ጣቢያዎቹ፣ ማሰራጫ መስመሮቹ ከሚችሉት አቅም በላይ እየሰሩ ነው ያለው። ስለዚህ የምናመነጨውን በሙሉ ማስተላለፍ አንችልም አገር ውስጥ ማለት ነው። ስለዚህ የመነጨን ኃይል ደግሞ ማጠራቀምና ማስቀመጥ አይቻልም። ልክ እንደ ውሃ ማጠራቀሚያ በየቦታው እንደምታዩት ሊደረግ አይችልም ኃይል። ስለዚህ መመንጨቱ ካልቀረ የትርፍ የሆነውን ሊወሰድ ያልቻለውን ሀገር ውስጥ ፍላጎት ሊወስደው ያልቻለውን ወደ ውጭ ለምን አንልከውም ነው እንጂ ይሄኛውን እየጎዳን አይደለም። ስለዚህ ይሄ ሚስ አንደርስታንዲንግ ግልጽ መሆን አለበት ለሁሉም ማለት ነው። ይሄን እየዘጋን ይሄን ፍላጎት እየገደብን አይደለም ወደ ውጭ ኃይል የምንልከው።
የማስተላለፊያ መስመሮች እየተሰሩ ያሉበት ሁኔታ ኢትዮጵያን ተጨማሪ ወጪ የማያስወጣና የወደፊት እቅዶቿንም ታሳቢ ያደረገ መሆኑን በግንባታ ፕሮጀክቱ ላይ የሚሳተፉት መሐንዲስ ቴዎድሮስ አያሌው ጠቅሰዋል።
ቴክኒካሊ ምንም እዛ ኬንያም ሳይገባ ቀጥታ ማሻገር እንችላለን። አሁን ምንድነው መነሻ አሁን የኤሌክትሪክ ፓወር ምንድነው አሁን ከዚህ ከወላይታ ተነሳ ኬንያ ደረሰ። አሁን ሌላ ሀገር ብትጠይቅ ከወላይታ ተነስተን አንገነባ ስልክ ከኬንያ ካቆምንበት ደግሞ ከዛ ደግሞ ገንብተን መቀጠል እንችላለን። ግን አሁን ይህንን ካፓሲቲ አድርገን ባንገነባ ኖሮ ከፍተኛ ወጪ ነበር የሚያስወጣን ወደፊት። ስለዚህ አንዴ ገንብተናል፣ ከዛ ተነስተን ደግሞ ያው የተለየ ስምምነት ይኖራል ከኬንያ መንግስት ጋር እንደገና ደግሞ ከተለያዩ ሀገሮች ጋር ማለት ነው።
ኢትዮጵያ ለኬንያ ልትሸጥ ካቀደችው የ400 ሜጋዋት የኤሌክትሪክ ኃይል ሽያጭ ብቻ በአመት ወደ 600 ሚሊዮን ዶላር ልታገኝ እንደምትችል የፕሮጀክቱ ምንጮች ገልጸዋል። ለተለያዩ ሀገሮች የሚላከው ሲደመርም ቡናን የመሳሰሉት ምርቶች ከሚያመጡት የውጭ ምንዛሪ 2 እጥፍ ሊገኝ እንደሚችል ይገምታሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። እስክንድር ባቀረበው ዘገባ ላይ ሌሎች ተጨማሪ ጥያቄዎች፣ አዋይ ርዕሶችንም ለመዘገብ እንሞክራለን። አድማጮች የምትከታተሉት በ19ና 22 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 7 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ ቅንብር ነው የምናመራው። እሰጥ አገባ ክርክር ኢትዮጵያ ድህረ ምርጫ 2007 አቅጣጫዎቹና ቀጣዩ ዕጣ። በቅርቡ የተካሄደውን የአነጋጋሪውን የኢትዮጵያ ብሔራዊ ምርጫ ውጤት ተከትሎ ለመሆኑ ምን አይነት ተጨባጭ ለውጦች እውን ይሆን ይሆን? የምሽቱ ክርክር የሚያተኩርበት አብይ ጭብጥ ነው። የፕሮግራሙ ተሳታፊዎች አቶ ንጉሴ ቢራቱ በዚህ በጎረቤት ሜሪላንድ ክፍለ ግዛት ነዋሪ፣ በግል ስራ የሚተዳደሩ አቶ ፈቃደ ሸዋቀና በዩናይት ስቴትስ የጤና ምርምር ተቋም የምርምር ሰራተኛ፣ እርሳቸውም የሜሪላንድ ክፍለ ግዛት ነዋሪ ናቸው። ወደ ቀዳሚው የክርክሩ ክፍል አቶ ንጉሴ ቢራቱ፣ አቶ ፈቃደ ሸዋቀና እንግዶቼ ለጊዜያችሁ ሁለታችሁንም በቅድሚያ አመሰግናለሁ። የዛሬው ውይይታችን ባለፈው ግንቦት ወር የተካሄደውን የኢትዮጵያ ብሔራዊ ምርጫ ይመለከታል። እስካሁን በታወቁ ጊዜያዊ ውጤቶች 442ቱን መቀመጫዎች ሙሉ በሙሉ ገዢው ኢህአዴግና አጋር ፓርቲዎቹ ማሸነፋቸው ተገልጿል። ሙሉ የምርጫው ውጤት በቅርቡ ይፋ ይደረጋል ተብሎ ይጠበቃል። ከምርጫው በኋላ ባሉ ጉዳዮች ላይ ነው የምናተኩረው። የቀረውም ውጤት ከታወቀ በኋላ ድምጽ ሰጪው መራጩ ህዝብ የሚፈልጋቸውን ሁኔታዎች ከግምት አስገብቶ ምን አይነት መሻሻሎች በነዋሪው ዜጋ ፍላጎት የሚታዩ የሚፈቀዱ ምን አይነት ለውጦች ሊደረጉ ይችላሉ። አቶ ንጉሴ ቀድሚያውን እድል ለርሶ ለስጥ።
አመሰግናለሁ። ኢህአዴግ አሸንፏል። በዚሁም መሰረት መንግስት ይመሰርታል ብለን ነው የምንጠብቀው። እንግዲህ የህዝቡ ዲማንድ አለ። የተቃዋሚውም ወገን ኢህአዴግን ያልመረጠውም ወገን እንደዚሁ የራሱ ዲማንድ ይኖረዋል። ግን ኢህአዴግ አንድ በመጀመሪያ ደረጃ ለማለት የምፈልገው ተቃዋሚውንም ሆነ ደጋፊውን በአንድ አይን የሚያየው እና በዚህ መልክ ነው የሚሰራው። እንግዲህ ምን አይነት አዲስ ለውጥ ያመጣል የሚባለው ነገር በእውነቱ እስካሁን ድረስ ኢህአዴግ ትኩረቱ በሙሉ ድህነትን ለማጥፋት ነው። በኢትዮጵያ ውስጥ ትልቁ በህዝባችን ላይ ትልቅ ተጽዕኖ የሚያደርሰው ድህነት ነው። ድህነትን ማጥፋት ሳይሆን መቀነስ ነው በሚል ነው እስካሁን ያደረጋቸው በሙሉ። ያው ትራክ ሬከርዱ እንደሚያስረዳው ድህነትን በጣም እየቀነሰ ነው ያለው። ዛሬ ከድህነት ወለል በታች የሚገኙ 25% የኢትዮጵያ ህዝብ ብቻ ነው። ይሄ ከ40% በጣም የቀነሰ ነው። ስለዚህ ወደፊትም የሚሰሩት ስራዎች ሁሉ ፖሊሲዎቹም ፕሮግራሞቹም በዚህ በድህነት ቅነሳ ላይ የሚያተኩር ነው። ኢንፍራስትራክቸሮቹም የሚገነቡት ከዚሁ ከድህነት ቅነሳ አንጻር ነው። ለምሳሌ ኤነርጂን ብንመለከት በንጉሱ ጊዜ 50 ሜጋዋት ነበር። በደርግ ጊዜ 200 ሜጋዋት ነበር። አሁን ወደ 2000 ሜጋዋት ነው። አሁን ግልገል ግቤ 3 ሲጨመር 1800 ሜጋዋት በመስከረም ላይ ይጨመራል። ወደ 3800 ሜጋዋት ይሆናል። ይሄ ሁሉ ለሚፈጠረው ኢንዱስትሪ እና ለማህበራዊ ኑሮ እንቅስቃሴ ድጋፍ የሚሰጥ ኤነርጂ ነው።
መልካም። ድህነትን ማጥፋት ባይቻል ድህነትን መቀነስ ኢህአዴግ ቀድሞውን የሚያዘው አቅጣጫ ነው። በዚህ ይገፋልና ከዚህ ቀደም ከድህነት ወለል በታች የነበረው የህብረተሰብ ቁጥር ከ40% በታች የነበረው ወደ 25% ወርዷል ብለዋል። አሃዞቹ እንመረምራለን። አቶ ፈቃደ ሌላ ተጨማሪ ጥያቄ ሰላስ ምን የሚፈለግ አቅጣጫ ይከተላል?
የተባለው ነገር ምርጫ ነው ብለን ከተስማማን ነው። በእኔ አመለካከት አስቀድሞም ሊሆን ይችል እንደነበረው ውጤቱ የታወቀ ገዢው ፓርቲ የመንግስትን ኢንፍራስትራክቸር እና የመንግስትን ሀብት የመንግስትን መዋቅሮች ተጠቅሞ ያካሄደው ምርጫ ነው። በአብዛኛው እንደ አንዳንድ አሰራሩ አሁን ይሄ 1:5 ምናምን እየተባለ የተዘጋውን ለምርጫ የሚጠቀሙበት መንገድ ስታየው በመካከለኛው ዘመን የነበረውን የባሪያ ፍንገላ የሚመስለኝ በጣም አሳፋሪ አይነት ነገር ነው እና አሁን ኢትዮጵያ ውስጥ ለውጥ ወደፊት መጣም አልመጣም የተሻለ ነገር መጣ አልመጣ ከዚህ ምርጫ ጋር ምንም የሚያገናኘው ነገር የለም። አንድ ኦቶሪታሪያን የሆነ ሁሉን ነገር አጠቃሉ ያለ መንግስት አለ። ልማታችሁንም ምርጫ የወደፊት የሚያስፈልጋችሁንም ማቀው ነኝ የሚል መንግስት አለ። እንግዲህ አቅላቸዋለሁ የሚለንን ነገር ይችላል። ግን ከምርጫው ጋር ያያዝበት ምንም መንገድ የለም። ያለው መንግስት ፈቃድ ብቻ ነው ያለው እንጂ የህዝብ ፈቃድ የሚባል ነገር የለም። ያንን ያየ ነው።
መልካም። የህዝብ ፈቃድ የለም ነው አቶ ፈቃደ እያሉ ያሉት። እስኪ በቀጥታ አቶ ፈቃደ በሰጡት መልስ እንነሳ። አስቀድሞ የታወቀ ምርጫ ነበር ብለዋል። እናም ከምርጫው የሚጠበቅ የተለየ ነገር የለም ነው ያሉት። አቶ ንጉሴ ምን ይመልሳሉ?
ወል ችግሩ ከኢህአዴግ አይደለም እኮ። ምርጫው ትክክል አይደለም ፌር አይደለም ለማለት አይቻልም። ምርጫው በትክክል ፌር ነው። ችግሩ የተቃዋሚዎች ካፓሲቲ ነው። እርግጥ ከኢህአዴግ ጋር ስናነጻጽራቸው ከፍተኛ የአቅም ማነስ አለ። ስቲል በአሁኑ ጊዜ በርካታ ድምጾች አግኝተዋል፣ ግን ማመጫየቱ እንጂ ተቃዋሚዎቹ እጅግ በጣም የሚያመረቃ የህዝብ ድምፅ አግኝተዋል። ግን ያው ዞሮ ዞሮ በማጆሪቲ ስለሆነ ኢህአዴግ መቀመጫውን የያዘ እንጂ ጥሩ ድምፅ አግኝቷል።
አቶ ንጉሴ ይሄ ያነሱትን ጭብጥ እንድንመረምር ይጋብዛል። ድክመቱ የተቃዋሚዎች የራሳቸው ነው። ምንም እንኳን መቀመጫዎች ባያገኙም ውጤቶችን አግኝተዋል ብለዋል። በተጨባጭ ያለውን ሁኔታ እንመልከት እስኪ። 442 መቀመጫዎች በጊዜያዊ ውጤትነት ይፋ በተደረጉበት ሙሉ በሙሉ ኢህአዴግ ባሸነፈበት፣ በእርግጥ ተቃዋሚዎች ጥሩ ውጤት አላቸው ማለት ይቻላል ወይ? ተቃዋሚዎች የሚያነሷቸው ቅሬታዎች እንዳሉ ሆነው ከእነሱ ውጭ እንኳን ዲሞክራሲያዊ ስርዓት ውስጥ ሌላ ተቃዋሚ ድርጅት ምንም ውጤት የማያመጡበት ምርጫ በርግጥ ዲሞክራሲያዊ ሂደት የተካሄደ ምርጫ ነው ተብሎ መቀበል ይቻላል ወይ? አንድ ድርጅት ብቻ ውጤቱን በሙሉ ተቀብሎ በሚወስድበት ሂደት?
አዎ፣ ችግሩ ምንድነው? ተቃዋሚው የድርጅት ድክመት ነው ያለው፣ የአደረጃጀት ድክመት ነው ያለው። ግራስ ሩቱ ድረስ ወርዶ የተደራጁ አይደሉም እና በተወሰነ ከተማ ላይ ብቻ የሚያንጋብቡ ናቸው እና በጣም በጣም የድርጅት ድክመት ነው ያለው። ድርጅት ድክመት ባለበት ቦታ ደግሞ ህዝቡን ደርሰው ህዝቡን ቀስቅሰው ምርጫ ሊያሸንፉ የሚችሉበት ሁኔታ የለም። ኢህአዴግ ሜዳውን ነጻ አድርጎ ዘርግቷል።
አሁን እንዳሉት እስከ ስር ወርደው የተደራጀ አሰራር ባይኖራቸውና ሊያራምዱ የሚፈልጉትን ፖሊሲ ባያስታውቁ እንኳን ያቀረብኩለት አጭር ጥያቄ ነው። ተቃዋሚዎች ደረሰብን የሚሉት ወከባና እንግልት ባይኖር እንኳን፣ እሱም በሙሉ ባንቀበል እንኳን ብቻውን አንድ ድርጅት የሚያሸንፍበት ከሌሎች ጋር ተፎካክሯል የሚያሰኘው ዲሞክራሲያዊ ሂደት ምኑ ላይ ነው ለሚለው ጥያቄ ምን መልስ ይሰጣሉ?
የተቃዋሚዎች አቅም ማነስ የምርጫውን ሂደት ዲሞክራሲያዊ አይደለም አያሰኘውም። ይሄ ብቻ ነው መልሴ።
መልካም። አቶ ፈቃደ፣
አቶ ንጉሴ ጋር አሁን እሳቸው እንደሚናገሩት ከሆነ መከራከርም መግባባትም ትርጉም የሚሰጥ ነገር መነጋገር በጣም ከባድ ነው። ኢትዮጵያ ውስጥ የተካሄደውን የሆነውን ያለውን ሪያሊቲ ሁላችንም እናውቀዋለን። ቤታቸውን ከፍተው ሌባሉኝ አይነት ነገር እንደሆነ እንደገና መልሰው ሰለባዎቹን ነው ተቃዋሚዎቹን ለመውቀስ ነው እየሞከሩ ያሉት እና ይሄ የኢትዮጵያን ሪያሊቲ እናውቀዋለን። ቢያንስ ቢያንስ ግን እንደው ጠንካራ ናቸው የሚባሉበት ቦታ ከተማዎች ውስጥ እንኳን ቢያንስ ቢያንስ እንዴት አንድና ሁለት መቀመጫ አያገኝም አንድ ተቃዋሚ ድርጅት? እና ዴሞክራሲያዊ ድምፅ ዴሞክራሲያዊ ምርጫ ባለበት ሀገር የሚካሄድ የህዝብ ድምፅ አሁንበት መንገድ አሁን ምንም አይነት ሁኔታ እዚህ አይነት ጠቅልሎ ማሸነፍ የሚባል ነገር ጭራሽ ምርጫም አይደለም ስንገላ ነው ፖይንት የመንግስት መናገሪያ ያልባቸው ለካድሬዎቻቸው የተሰጡ ከመስ እየቀነጨቡ ነው የሚያቀብሉን። ልማታ አለ ሳለ ተቃዋሚዎች ያሳቤታቸው ምን የላቸው 97 አይተናል እኮ ምን በአራት ወርና በሶስት ወር ዝግጅት ውስጥ ነው አይደለም አንተ ተቃዋሚ ፓርቲ ኢትዮጵያ ውስጥ መንግስት እንትን ማለት ይቻለው። ተቃዋሚዎቹ ደካሞች ከሆኑ ይሄ ሁሉ ወከባ፣ ስራ፣ የጋዜጠኛ አፈና የመሳሰሉት ነገር ለምን ተካሄዱ ነው ጥያቄ።
አድማጮች፣ ክርክሩ አልተቋጨም። ቀደም ብሎ ክርክሩ በተካሄደበት ባለፈው አርብ ቀድሞ ይፋ ከተደረገው ጊዜያዊ ውጤት 442 መቀመጫዎች በተጨማሪ በዛሬው ዕለት የምርጫ ቦርድ ይፋ እንዳደረገው የሙሉ አጠቃላይ ምርጫ ውጤት ታውቋልና የክርክሩን መንፈስ በዛ ይቀጥላል። ታዲያ ክርክሩ እንዳልኩት ቀጣይ ነው። የክርክሩን ተሳታፊዎች አቶ ንጉሴ ቢራቱንና አቶ ፈቃደ ሸዋቀናን አመስግኜ በሚቀጥለው ሳምንት ክርክር ይህን አዲስ እውነታና ሌሎች መረጃዎች ያካተተ ክርክር ይቀጥላል። ለአሁኑ እንግዶቼን ለጊዜያቸው አመሰግናለሁ። በተከታዩ ዜማ እስከ ምሽቱ አንድ ሰዓት ተኩል እንለያይ። ግርማ ይፍራሽ ግርማ ተፈራ ነው። ከግርማ ተፈራ ጋር ልተዋችሁ ምሽት 3 ሰዓት ላይ እንገናኝ። በእኔ በኩል አሁን ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.